ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 5 2016 ዓ.ም ዝግጅታችን ጀመረ።
የአዲስ አበባ ከተማ አስተዳደር በየደረጃው ላሉ ሰራተኞቹ የሰጠው የምዘና ሂደት ችግሮች ነበሩበት ብለው እንደሚያምኑና ፈተናውና የታረመበት መንገድም በገለልተኛ አካል እንዲታይ መጠየቃቸውን አንድ ተፈታኝ ለአሜሪካ ድምፅ ተናግረዋል።
እንግዲህ መንግስት ትልቁ ማድረግ ያለበት ብዬ የማስበው እንደዚህ አይነት ውሳኔዎችን ሲወስን ለብሔራዊ ጥቅም ብቻ ቢሆን ምንም የፖለቲካ ጥቅሞች ሳይታሰቡ ሀገርን የሀገርን አንድነት የሀገርን አስተዳደር ቀጣይነትን ለማረጋገጥ ከሆነ ትልቁ ለእኔ የመንግስት ቁርጠኝነት ነው ብዬ አስባለሁኝ።
በምዘና ሂደቱ ላይ አስተያየታቸውን የሰጡንን በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል ረዳት ፕሮፌሰር ዶክተር አደም ከድርን የሰማችሁት። ዝርዝር ዘገባለን።
የእኛ ይገርመሃል፣ በአፍሪካ ውስጥ እንደኛ የመሰለ ነጻነት የነበረው የሰራተኛ ማህበር አልነበረም። ምክንያቱም እኛ ከዓለም ነጻ ሰራተኞች ማህበር በጊዜው 62 ሚሊዮን ያለ አባል ነበርን ማለት ነው። ለምሳሌ ወደ ሞስኮ ለመጀመሪያ ጊዜ በሄድኩ ጊዜ ሞስኮ ጋብዘውናል ሽብ ያለው እና ወደዛም በምንሄድበት ጊዜ የመንግስት አስተያየት ለማወቅ ፈልጌ ነው አልኳቸው። እንኳንስ መሄድና እርዳታም ሊሰጡ ተቀበል ነው ያለ ይገጠ ነገር እና ጠቅላይ ሚኒስትሩ ሆነ በምንም አይነት አብዛኛው አባሎቻችን በሶሻሊስት አገር ለሰሚናር እንልካቸዋለን፣ ወደ አሜሪካ እንልካለን፣ ለአውሮፓ እንልካለን። ማንም መንግስት ይሄን አድርጉ አላለም።
አሁን ደግሞ የሰማችኋቸው በኢትዮጵያ ሰራተኞች ማህበር ምስረታና በኢትዮጵያ የፖለቲካ ታሪክ ጉልህ አስተዋጽኦ የነበራቸው የ95 ዓመት ዕድሜ ባለጸጋ አቶ በየነ ሰለሞንን ነው። ከእሳቸው ጋርም ቆይታ ይኖረናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ጥር 5 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሻው ስመኝሽ የቆየና
ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ቆንጂት ታዬ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እንዳስሳለን። ዘና የሚያደርጓችሁን ሙዚቃዎችም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ስትልኝ ክብራትና ክብራን፣ ከእሁድ ምሽት ዜና ጋር እንግዲህ ወልዴ ነኝ። የምስራቅ አፍሪካ የልማት በይነ መንግስታት ባለሥልጣን ኢጋድ የሱዳንን ግጭት በተመለከተ በሚቀጥለው ሳምንት በኡጋንዳ ለማካሄድ ባቀደው ጉባኤ ላይ እንደማይሳተፍ በሱዳን ሠራዊት አዛዥ የሚመራው የአገሪቱ የሽግግር ሉዓላዊ ምክር ቤት አስታውቋል። ምክር ቤቱ በተጨማሪም የተባበሩት መንግስታት ድርጅት ባላንጣ ከሆነው የፈጥኖ ደራሽ ኃይሉ መሪ ጀኔራል መሐመድ አምዳን ዳግሎ ጋር ግንኙነት መፍጠሩን አውግዟል። 9 ወራትን ባስቆጠረው ግጭት በአልቡራን የሚመራው የሱዳን ሰራዊት ግዛቶችን እየተነጠቀ እንደሆነ በመነገር ላይ ነው። የፈጥኖ ደራሽ ኃይሉ መሪ ጀኔራል መሐመድ ሐምዳን ደጋሎ ዲፕሎማሲያዊ ድጋፍ ለማሰባሰብ አዲስ አበባን ጨምሮ ሌሎች የአፍሪካ መዲናዎችን ሲጎበኙ ሰንብተዋል። በኢጋድ አማካይነት በኡጋንዳ በመጪው ሳምንት ሊካሄድ ቅድ በተያዘለት ጉባኤ ላይ እንደማይገኝ ያስታወቀው ሉዓላዊ ምክር ቤቱ በሱዳን የተከሰቱት ሁኔታዎች የሱዳን የውስጥ ጉዳይ ናቸው በማለት አስታውቋል። ከስድስት የአፍሪካ ሀገራት ጉዞ የተመለሱት ዳጋሎ በኢጋድ የቀረበውን የጉባኤ ጥሪ እንደተቀበሉት በኤክስ ማህበራዊ መድረክ ላይ አስታውቀዋል። የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ዳጋሎ መጋበዛቸው ሕግን የጣሰ እና ኢጋድ እንደ ተቋም ያለውን ተአማኒነት የሚጎዳ መሆኑን አስታውቋል። ሚኒስቴሩ አሸባሪ ሚሊሻ ሲል በጠራው የፈጥኖ ደራሽ ኃይሉ የተፈጸሙትን ሰቆቃዎች በተመለከተ ኢጋድ ዝምታን መርጧል ሲል ከሶ የአባላት አገራት መሪዎች ብቻ መገኘት በሚገባቸው ጉባኤ ላይ ኃይሉን በመጋበዝ ሕጋዊ ዕውቅና ሰጥቷል ሲል ቅሬታውን አሰምቷል። የሱዳን ሰራዊት ፈጥኖ ደራሽ ኃይሉ የሚያደርገውን ግስጋሴ መግታት ባለመቻሉ አልቡራን በዲፕሎማሲው መስክ መገለል እየደረሰባቸው ነው ሲሉ ተንታኞች በመናገር ላይ ናቸው። በሺ የሚቆጠሩ እስራኤላውያን ከትናንት ምሽት ጀምሮ ለ24 ሰዓታት የሚቆይ ሰልፍ በቴል አቪቭ በማድረግ ላይ ናቸው። ሰልፈኞቹ የተሰባሰቡት የእስራኤል መንግስት በሐማስ የታገቱ እስራኤላውያንን እንዲያስለቅቅ ጥሪ ለማድረግ ነው። ታጋቾቹ እንደ ፈረንጆቹ አቆጣጠር ጥር 7 ቀን በሐማስ ከተወሰዱ 100ኛ ቀናቸውን አስቆጥረዋል። የታጋቾቹን ፎቶግራፍ በመያዝ የታጋቾች አደባባይ ብለው በሚጠሩትና ከእስራኤል መከላከያ ሚኒስቴር ፊት ለፊት በሚገኘው ስፍራ የተሰባሰቡት ሰልፈኞች በሐማስ ቁጥጥር ስር ያሉ ውዶቻቸው ሊደርስባቸው ስለሚችለው ስቃይና እንግልት ተናግረዋል። በሰልፉ ላይ ንግግር ያደረጉት የአሜሪካ አምባሳደር ጄኮብ ሊው የፕሬዝደንት ባይደን አስተዳደር የቀሩት ታጋቾችን በሙሉ ለማስለቀቅ ቁርጠኛ ነው ብለዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን በቪዲዮ በላኩት መልእክት በሐማስ ቁጥጥር ስር ያሉት ሁለት ፈረንሳውያንም ሆነ የተቀሩት ታጋቾችን ለማስለቀቅ አገራቸው አስፈላጊውን ሁሉ ታደርጋለች ብለዋል። ፈረንሳይ ልጆቿን አትጥልም ሲሉም ተደምጠዋል። ታጋቾቹን ለማስለቀቅ ይደረግ የነበረው ድርድር እንዲቀጥልም ጥሪ አድርገዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በታይዋን ምርጫ የዲሞክራቲክ ተራማጅ ፓርቲው ዲፒፒ እጩና ምክትል ፕሬዚዳንት የነበሩት ላይ ቺንግተ ፕሬዚደንታዊ ምርጫውን ማሸነፋቸው ይፋ ሆኗል። ታይዋናውያን የቻይናን ዛቻ ችላ በማለት ትናንት ፕሬዚደንታቸውን ለመምረጥ ድምፅ ሲሰጡ ውለዋል። የተለያዩ የዓለም አገራትና መንግስታት ለአዲሱ ፕሬዝደንት የደስታ መግለጫ መልእክት መላካቸው ቻይናን እጅግ ያስቆጣት ጉዳይ ሆኗል። ቻይና ደሴቲቱን ታይዋን እንደ ግዛቷ የምትቆጥራት ሲሆን አስፈላጊ ከሆነ በኃይል እንደምትቀላቅላት ስትዝት ከርማለች። የላይ ቺንግተ ምርጫውን ማሸነፍ ሕዝቡ በደሴቲቱ ጉዳይ ላይ ያለውን አጠቃላይ አስተያየት አያሳይም ሲል በቻይና የታይዋን ጉዳዮች ቢሮ ባወጣው መግለጫ አስታውቋል። በሁለቱ መካከል ያለውን ሁኔታም እንደማይቀይረው ቢሮው በመግለጫው አመልክተዋል። የቅዳሜው ምርጫ በተመለከተ አስተያየት እንዲሰጡ የተጠየቁት የአሜሪካው ፕሬዚደንት ጆ ባይደን የታይዋንን ነጻነት አንደግፍም፣ ነገር ግን ማንኛውም አገር በምርጫው ላይ ጣልቃ ቢገባ ተቀባይነት አይኖረውም ብለዋል። የእንግሊዝ፣ የጃፓንና የሌሎችም አገራት ለታይዋኑ አዲስ ፕሬዚደንት የደስታ መግለጫ ሲልኩ፣ የሩሲያው የውጭ ጉዳይ ሚኒስቴር ቃል አቀባይ ባወጡት መግለጫ ሞስኮ ታይዋንን እንደ ቻይና አካል አድርጋ መመልከቷን ትቀጥላለች ብለዋል። በመጨረሻም ዛሬ በአዲስ አበባ በተካሄደ ሥነ ሥርዓት ላይ 1000 ጥንዶች በትዳር ተጣምረው በጋራ ሰርጋቸውን አከናውነዋል። ያሜንት ኃላፊነቱ የተወሰነ የግል ማኅበር የተሰኘ ድርጅት ከባህልና ስፖርት ሚኒስቴር ጋር በመተባበር ባዘጋጀው በዚሁ የጋራ ሰርግ ላይ ከአገሪቱ የተለያዩ ክልሎች የተውጣጡ አዲስ ሙሽሮች ተካፋይ ሆነዋል። በባህላዊ አልባሳት ያጌጡት ጥንዶች ሥነ ሥርዓቱ ወደ ተካሄደበት የሚሊኒየም አዳራሽ ሲያመሩ እንደመጡበት ባህል ሲዘፍኑና ሲጨፍሩ መስተዋላቸውን የኤኤፍፒ ዘገባ አመልክተዋል። አዘጋጆቹ ከ10 ዓመታት በፊትም 500 ጥንዶችን በአንድ ላይ ያጋቡ ሲሆን በኮሮና ወረርሽኝና በሌሎችም ምክንያት ተቋርጦ መሰንበቱ ታውቋል። ከጋምቤላ ክልል የመጡትና ሁለቱም የ21 ዓመት ወጣቶች የሆኑት ያዕቆብ ተስፋዬና ልደት ታገል ከሌሎች አካባቢና ባህል የመጡ ጥንዶችን ማየታቸው እንዳስደሰታቸው ተናግረው ለሰርግ የሚሆን በቂ በጀት ስላልነበራቸው መልካም አጋጣሚ እንደነበር ተናግረዋል። አድማጮች፣ የምሽቱ ዜና በዚሁ ተጠቃልሏል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 5 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
በዛሬው ዝግጅታችን እንደተለመደው የተለያዩ መሰናዶችን ይዘን ቀርበናል። ስሜት የሚያነቃቁ ዜማዎችንም እንጋብዛችኋለን። እስከ ዝግጅታችን ፍጻሜ ከምሽቱ 4 ሰዓት ድረስ አብራችሁን ቆዩ።
ፕሮግራማችንን ለምን ራሄል ጌቱ አዲስ በለቀቀችው ሞቅ ያለ ነጠላ ዜማ አንጀምርም? ገና ከመለቀቁ እኮ ዩቲዩብ ላይ ያገኘው ተመልካች ኢንተርኔቱን ሰበረ ነው የሚባለው። ስመኝሽ፣
ያስብላል እዩት ይሰኛል የዚህ የራሄል አዲሱ ነጠላ ዜማ። አርብ ዕለት ነው በናሆም ሪከርድስ ላይ የተለቀቀው። ድንቅ ሆኖ ከተሰራው ሙዚቃ ጎን ለጎን ክሊፑ ላይ የሚታየው ወደ ሐመርና ወደዛ አካባቢ ባለ ባህላዊ አለባበስ ከአጃቢዎቿ ጋር የምታሳየው የዳንስ ውዝዋዜ ሁሉ የተዋጣለት ነው።
በጣም በጣም የተለየ ስራ ነው። አድማጮቻችንም እንግዲህ በራሄል ዜማ እየተዝናኑ አብረውን እንዲያመሹ እንጋብዛለን። ራሄል ትቀጥላለች።
I'm gonna do it.
የራሄልን እዩት የተሰኘ አዲስ ነጠላ ዜማ ነው ሰምታችሁ የተመለሳችሁት። ከሶስት ቀናት በፊት ለአድማጭ በደረሰው ዜማ ዘና እንዳላችሁ ተስፋ እያደረግን ወደ መጀመሪያው መሰናዷችን እንሻገር።
የከተማ አስተዳደሩ ምዘናና የተፈታኝ ቅሬታዎች። የአዲስ አበባ ከተማ አስተዳደር በየደረጃው ላሉ ሰራተኞቹ የሰጠው የምዘና ሂደት ችግሮች ነበሩበት ብለው እንደሚያምኑና ፈተናውና የታረመበት መንገድም በገለልተኛ አካል እንዲታይ መጠየቃቸውን አንድ ተፈታኝ ለአሜሪካ ድምጽ ተናግረዋል። ፈተናው የታረመው በአዲስ አበባ ዩኒቨርሲቲ በሚስጥር ነው ሲል የክልሉ አስተዳደር ቪኦኤ ላቀረበለት ጥያቄ መልስ ሰጥቷል።
በሌላ በኩል ደግሞ የህዝብ አስተዳደርና ልማት አመራር ባለሙያ መንግስት ከመዘናው በፊት በሲቪል ሰርቪሱ ዙሪያ አስቀድሞ ሊሰራቸው የሚገቡ ጉዳዮች መኖር ነበረባቸው ሲሉ ሐሳባቸውን አካፍለዋል። እንግዲህ የመስታወት ባልደረባችን አስማማዋየ ነው በዚህ ዙሪያ ያዘጋጀው ዘገባ ቀዳሚው ዝግጅታችን ነው።
የአዲስ አበባ ከተማ አስተዳደር የመንግስት ተቋማት ጥራት ያለው አገልግሎት መስጠት እንዲችሉ በሚል ከ15000 በላይ ሰራተኞች የብቃት ምዘና ፈተና እንዲወስዱ ማድረጉን ተናግሯል። ለፈተናው ከተቀመጡት ያለፉት 6517 መሆናቸውን የከተማው የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። አለማለፋቸው ከተነገራቸው መካከል መሆናቸውን የገለጹልን ስማቸውንና የሚሰሩበትን ቦታ ብንገልጽ ከስራ ልባረር ይችላሉ በሚል ስጋት ማንነታቸውን እንድንደብቅላቸው የጠየቁን አንድ የወረዳ ሰራተኛ የፈተና ሂደቱ ችግሮች ነበሩበት ሲሉ ቅሬታቸውን አሰምተዋል።
መጀመሪያ የሆነ ጭምጭምታ ወሬ ነበረ፣ ፈተና ይኖራል የመንግስት ሰራተኛ ምናምን የሚል ወሬ ተሰማ። ከዛ በኋላ በሆነ ቀን ፈተና ትፈተናላችሁ ሐሙስ ማታ ማለት ወደ 10 ሰዓት አካባቢ ክፍለ ከተማ አካል ሄዳችሁ ኦሬንቴሽን ትወስዳላችሁ አሉን። በማግስቱ ደግሞ የእነሱ ቴክኒክ ችግር ምናምን ባሉት ከፈተና ቦታው ሄደን ስንጉዳላ ውለን ተሰረዘ ተባለ። እንደገና መልሰን ቅዳሜ በ20 ተፈታኝን ማለት ነው። እና የፈታተኝ ሂደቱና በደንብ ግልጽ አላደረጉልም ነበረ። ከዛ በኋላ ሰነዶቹ ወጡ ማለት ነው። ለምሳሌ ቡድን መሪና ዳይሬክተር አመራር የሚለው 40% በላይ በአንድ ተቋም መያዝ እንደማይ ደግሞ በአንድ መስሪያ ቤት መያዝ እንደማይችል ምናምን የሚለውን በሰነድ ቀርቧል ማለት ነው። የፈተኑን ፈተና የባህሪ ብለው ሙስና ጋር በተያያዘ የተወሰኑ 5 ጥያቄዎች ናቸው። ክፍት ነው፣ ኦፕን የሆነ ጥያቄ ማለት ነው። ጻፍ ጥያቄ ነው የተሰጠው። ከዛ ደግሞ በዘርፍ ብለውም እንደዚሁ ጻፍ ጥያቄ የሰጡን ማለት ነው። 5 ጥያቄ ዙሮ ዙሮ ምንድን ነው ጥያቄው? ሰው ማለት እንደመሰለው የሚመልሰው ጥያቄ ነው።
ፈተናው በተለያዩ ቋንቋዎች መሰጠቱን የሚናገሩት ቅሬታ አቅራቢ ይህም በውጤቱ ላይ ተጽዕኖ አሳድሯል ብለው እንደሚያምኑ ገልጸዋል።
በአብዛኛው 98% ወይ ደግሞ 99% ወድቀናል ማለት ነው በአማርኛ የተፈተኑ ሰዎች። ከዚያ ውጭ ግን ደሊብሬትሊ በቋንቋ የታረመ የሚመስል የሚታይ ግልጽ መረጃ ነው ያለው ማለት ነው። አሁን እኛ እንደተረዳ ነው ወይ ደግሞ እኛ እንዳየ ነው እንደተገነዘብ ነው እንደዚህ አይነት ነገር ነው ያለ ማለት ነው። ይህ መንግስት ሰራተኛውን አቅም ለመገንባት ከሆነ ፍትሐዊ በሆነ መንገድ፣ ሳይንሳዊ በሆነ መንገድ የመንግስት ሰራተኛው ቢለካ ችግር የለውም። ግን አሁን እየተደረገ ያለው ከዛ ባሻገር ማለት ሰበብ ይመስላል ማለት ነው። እኔ አሁን ነገርኩ እንጂ በእኛ ዘስክ በከተማ ላይ የሚሰሩ በርካታ በጣም አቅም ያላቸው ልጆች የፐብሊክ ሰርቪስ ስራ አንቱ የተባሉ ልጆች እንዳለ ወድቀዋል። እንደዚህ ይፍታ የሆኑ አሰራሮች ወይ ደግሞ ህግንና አሰራርን ተገን ተደርጎ የሚደርሱ ጥቃቶች አለባቸው።
የቀረበውን ቅሬታና አቤቱታ በተመለከተ ለአስተዳደሩ ላቀረብነው ጥያቄ አጭር የጽሁፍ ምላሽ በዋትሳፕ የሰጡን የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኮሚኒኬሽን ዳይሬክተር ወይዘሮ ቴረን ታደሰም ፈተናው የታረመው በአዲስ አበባ ዩኒቨርሲቲ መሆኑን ገልጸዋል። ቅሬታ ያለው አቤቱታውን በተዘጋጁ ቅጾች ላይ ሞልቶ ለቢሮ እያስገባ መሆኑን ዳይሬክተሯ ጠቁመው አስተዳደሩም ቅሬታዎቹን ለዩኒቨርሲቲው እንደሚልክ አስታውቀዋል። ቋንቋን በተመለከተ ለተነሳው ጥያቄ ሰራተኞቹ የተፈተኑት ራሳቸው በመረጡት ቋንቋ መሆኑንና ፈተናው የታረመውም ምስጢራዊነት ተጠብቆ እንደሆነ አራሚዎችም ያረሙት የማንን ስራ እንደሆነ እንደማያውቁ ወይዘሮ ቴለን ተናግረዋል። በሌላ በኩል በአመራር ቦታዎች ላይ ከሚመደቡት የአንድ ብሔር አባላት ብዛት ከ40% መብለጥ የለበትም የሚል ውሳኔ እንዳለ የከተማው ባለስልጣናት በመንግስት የብዙሃን መገናኛዎች ላይ ቀርበው ተናግረዋል። ይህም የታች የስራ መደቦች እንደማይመለከትና በአመራር ላይም የሁሉንም ብሔሮች ተሳትፎ ለማረጋገጥ የተወሰደ እርምጃ መሆኑን ባለስልጣናቱ አስታውቋል። ፈተናውን ከወሰዱት መካከል ከ4000 በላይ የሚሆኑት በአመራር ቦታ ላይ ያሉ መሆናቸውን ከተማ አስተዳደሩ ጠቁሙ። ማለፊያውና ከ60% በላይ ውጤት ያመጡት 34%ዎቹ ብቻ መሆናቸው ተገልጿል። ቀደም ሲል የሰማችኋቸው ስማቸው እንዳንገልጥ የጠየቁን አስተያየት ሰጪ እርሳቸውን ጨምሮ እንዳላለፉ የተነገራቸው ሰራተኞች ፈተናው በታረመበት መንገድ ላይ እንደማይስማሙ በገለልተኛ አካል ሊታይላቸውም ቅሬታ አስገብተው እየተጠባበቁ መሆናቸውን አመልክተዋል።
አሁን ቅሬታ አቅርበናል እኛ ማለት ነው። የስም ዝርዝራችን ያለ ቅሬታ ያቀረብን ልጆች፣ ሌሎችም በጎን መረጃዎች አሉ። ለምሳሌ የተፈተንበት ኮዳችንና ያቀረብነው ዋና ይዘት እኛ አሁን ጥያቄያችን እንደው ምንድነው የፈተና ወቅታችን ይውጣና ይታይልን፣ ገለልተኛ የሆነ ወገን ይረመውና ይታይልን ነው እንደው የእኛ ጥያቄ።
ይህ በእንዲህ እንዳለ ሲቪል ሰርቪሱን ብቁ ማድረግ የተረጋጋ ስርዓት እንዲኖር እንደሚያስችል በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል ረዳት ፕሮፌሰር ዶክተር አደም ከድር በሰጡን አስተያየት ጠቁመው ምዘና መሰጠቱ ተገቢ ነው ብለዋል። ይሁን እንጂ ከምዘናው በፊት መሰራት የነበረባቸው ጉዳዮች ነበሩ ይላሉ ዶክተር አደም። አክለውም
አንድ ሀገር ወደዚህ ትልቅ ውሳኔ ከመሄዷ በፊት የሚያስፈልጉ ነገሮች አሉ፣ ሂደቶች አሉ ብዬ አምናለሁኝ። ለምሳሌ የኢትዮጵያ ፓብሊክ ሰርቪስ በህገ መንግስት ገለልተኛና ነጻ ሆኖ እንደሚሰራ፣ በሙያ ብቻ እንደሚያገለግል አልተጠቀሰም። እዚህ የሚገቡ ሰዎች ተመዝኖ ይገባሉ፣ ተፈትኖ ይገባሉ የሚባል መጠቀስ አለበት። የመጀመሪያው የህግ ማዕቀፎችን ማዘጋጀት ያስፈልጋል ማለት ነው። ያንን ካደረገ መንግስት ሰራተኞቹ የሚፈተኑትን ካወቁ፣ መቼ እንደሚፈተኑ ካወቁ፣ ግብዓቶች ካሉ የሞራል ልዕልና አለው ማለት ነው። መንግስት የትኛውን ውሳኔ የወደቀውን ለማስቀረት የሞራል ልዕልና ይኖረዋል ማለት ነው። ስለዚህ መጀመሪያ ያለበት ከህግ ማዕቀፎቹ ነው ብዬ አምናለሁኝ። እሱን በእኔ ምልከታ አላየሁኝም። እሱም ብቻ ሳይሆን ባለው የትምህርት ሲስተም ጥራቱ ሳይጠበቅ ቀጥታ ወደ ምዘና መሄዱም ራሱ ትንሽ የፈጠነ ይመስለኛል። ብዙ ሀገራት ወደዚህ ከመሄዳቸው በፊት ዋና ዋና ሲቪል ሰርቫንቱ ማወቅ ያለባቸው የሚመዘኑባቸውን ኤሪያዎች የጋራ ብሔራዊ የሆኑ የፈተና እንትኖች አሉና እሱን ካሳወቁ በኋላ ነው ወደዛ የሄዱት። ፈተናዎቹ በየትኛው ቋንቋ ይሰጣል፣ ከየትኛው የትምህርት አይነቶች ለምሳሌ የሀገር ታሪክ ሊሆን ይችላል፣ ሂሳብ ሊሆን ይችላል፣ የክህሎት ሌሎች አካባቢ ላይ የጋራ የሆኑ ፈተና ኤሪያዎች ከታወቁ ሰዎች በዘር በሃይማኖት ቅሬታ የሚያቀርቡት ነገር አይኖርም ማለት ነው። ስለዚህ ግልጽነቱ ካለ የፈተና ሂደቱ ሁሉ ከታወቀ፣ ተፈታኞች ይህን ሁሉ አውቆት ከሆነ በሚዲያ ከተነገረ፣ ቅድም እንዳልኩኝ ትልቁ የህግ ማዕቀፍ ብቻ ሳይሆን በተዋረድ ደግሞ ወደ ታች የሚሄድባቸው የህግ ገለጻ ከተሰጠ እነዚህ አይነት ቅሬታዎች፣ ብዥታዎች ይኖራሉ ብዬ አላስብም። ከዚህ አንጻር ለብዥታ ቦታዎች አሉ ሂደቱን ስላልጠበቀ።
በዚህ ጉዳይ ላይ ቀደም ሲል መግለጫ አውጥተው የነበሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና እናት ፓርቲ ፈተናውና በሰራተኞች ምደባ ሂደቱ የብሔር መስፈርት ሊካተት ነው መባሉ እንዳሳሰባቸው አስታውቀው ነበር። የህዝብ አስተዳደርና ልማት አመራር መምህሩ ዶክተር አደም ከድር በሰጡት አስተያየት ምዘናው የተደረገው የሲቪል ሰርቪስ ሙያዊ አቅምን ብቃት ማዕከል ለማድረግ ታስቦ ከሆነም መንግስት የኮታ አሰራርን መቀላቀል የለበትም፣ እንዲህ አይነት ውሳኔዎችን ሲያሳልፍም ሀገራዊ ጥቅምን ማስቀደም ይኖርበታል ሲሉ መክረዋል።
እኔን የሚገባኝ ይሄ የብሔራዊ የሲቪል ሰርቪስ ፈተና ሲሰጥ ሀገሪቷ ሜሪት ወደሚባለው ሲስተም ለመሄድ ነው ግምት ይኖረኛል። ኮታ የሚባል ነገር ካለ ከእሱ ጋር ትንሽ የመጋጨት ነገር ይኖራል። ብዙ ሀገራት መጀመሪያ ኮታ በምለው ውክልና ነስተካት ብሎ ወደ ምዘናና ወደ ሜሪት ሄደዋል። ሜሪት ማለት እንግዲህ ሙያ መሰረት ያደረገ ቅጥር እድገት ማለት ነው። ስለዚህ ኮታ የሚል ካለ ከዚህኛው ጋር የሚጋጭ ይመስለኛል። እንግዲህ መንግስት ትልቁ ማድረግ ያለበት ብዬ የማስበው እንደዚህ አይነት ውሳኔዎችን ሲወስን ለብሔራዊ ጥቅም ብቻ ቢሆን ምንም የፖለቲካ ጥቅሞች ሳይታሰቡ ሀገርን፣ የሀገርን አንድነት፣ የሀገርን አስተዳደር ቀጣይነትን ለማረጋገጥ ከሆነ ትልቁ የመንግስት ቆራጥነት ነው ብዬ አስባለሁኝ። የሚሰሙ ነገሮች አሉ፣ ብሂሳዎች ይነሳሉ፣ መንግስት የወሰዳቸውን ውሳኔዎች ወደ ፖለቲካ፣ ወደ ዘር፣ ወደ ሃይማኖት የሚወስዱ ሰዎች አሉ። ይሄን ሁሉ ለመቅረፍ ህዝቡም አንድ መብት አለው ብዬ አስባለሁ። መንግስት የወሰደውን ነገር ሳይወሰድ ማወቅ አለበት ብዬ አስባለሁኝ። ሁለተኛው የመንግስት አካላት እንደዚህ አይነት ትልቅ የሀገር ፕሮጀክትን ሲያነሱ በጣም ጊዜ ወስዶ ህዝቦች ተወያይቶበት ለፓርላማ ቀርቦ የተለያዩ አካላት ሀሳብ ሰጥቶበት ቢሆን አሁን የሚፈጠረው ብዥታ ይኖራል ብዬ አላስብም። ግን ጅምሩ የጊዜና የአንዳንድ የሂደት ችግር ቢኖርበትም መሆን ያለበት ነው ብዬ አምናለሁኝ።
ለሰራተኞቹ የምዘና ፈተናው የተሰጠባቸው የአዲስ አበባ ዩኒቨርሲቲና የኮተቤ ትምህርት ዩኒቨርሲቲ ኃላፊዎችም ፈተናው ሚስጥራዊነቱ ተጠብቆ መሰጠቱን ውጤቱ ይፋ በተደረገበት ወቅት በመንግስት የብዙሃን መገናኛዎች በሰጡት መግለጫ አስታውቀዋል። በዚሁ መግለጫ ወቅት በምዘናው የማለፊያ ነጥብ ማምጣት ሳይችሉ የቀሩት ሰራተኞች ዝቅ ባሉ ቦታዎች እንደሚመደቡ፣ ሁሉም ክንዋኔ ተጠናቆ አማራጭ ካልጠፋ በስተቀር ከስራ የሚሰናበት እንደማይኖር የከተማ አስተዳደሩ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጣሰው ገብሬ ተናግረዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የምናደርሰውን የመስታወት መሰናዷችንን እየተከታተላችሁት ያላችሁት በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አድማጮቻችን ለሚኖራቸው አስተያየቶች @voaamharic የፌስቡክ #voaamharic የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችንንም አጋሩን።
ተከታዩ መሰናዷችን ደግሞ በኢትዮጵያ ሰራተኞች ማህበር አመሰራረትና በኢትዮጵያ የፖለቲካ ታሪክ ውስጥ ጉልህ አስተዋጽኦ ያደረጉ አንድ ትልቅ ባለሙያ ያስተዋውቀናል። የምሽቱ እንግዳችን አቶ በየነ ሰለሞን ይባላሉ። በኢትዮጵያ የመጀመሪያው የሰራተኞች ማህበር መስራች ናቸው። በማህበሩ ውስጥ ዋና ጸሐፊና ፕሬዝዳንት በመሆንም አገልግለዋል። ይህ ብቻ አይደለም፣ አቶ በየነ የዓለም ስራ ድርጅት አስተዳደር ቦርድ አባል እንዲሁም የዓለም ነጻ ሰራተኞች ማህበር ምክትል ፕሬዝዳንት ሆነው አገልግለዋል። የአፍሪካ ሰራተኞች ማህበር በአዲስ አበባ ሲመሰረትም ተቀዳሚ ፕሬዝዳንት ነበሩ። የጡረታ ጊዜያቸው እስኪደርስ ደግሞ በአዲስ አበባ ዓለም ስራ ድርጅት የአፍሪካ ቅርንጫፍ ውስጥ ሰርተዋል። እንግዲህ ደረጀ፣ እኚህን ትልቅ ኢትዮጵያዊ ያነጋገርካቸው አንተ ነህና ወደ ቆይታችሁ ከማለፋችን በፊት እስቲ ከእሳቸው ጋር የነበረ ቆይታ ምን ይመስል ነበር?
ከእሳቸው ጋር ማውጋት ትልቅ የታሪክ መጽሐፍ ማንበብ ማለት ነው። የሚገርም ነው። አቶ በየነ የ95 ዓመት ዕድሜ ባለጸጋ ናቸው፣ ግን የማስታወስ ችሎታቸው እጅግ የሚደንቅ ነው። በዚያ ላይ ሰውነታቸውም ጠንካራ ነው። እንዲያውም እንደሚዋኙ ሁሉ ነግረውኛል።
እንግዲህ እኚህ አንጋፋ የዕድሜ ባለጸጋ ትላንትና ደግሞ እዚህ ዋሽንግተን ዲሲ ውስጥ 95ኛ የልደት በዓላቸው ተከብሮላቸዋል። ከዚሁ ጋር አስታከህ የኢትዮጵያ ሰራተኞች አንድነት ማህበር ውልደት፣ እድገትና ውድቀት በሚል ርዕስ 2004 ላይ ስላሳተሙት መጽሐፍ እንዲሁም አጠቃላይ የህይወትና የስራ ጉዟቸው ዙሪያ አነጋግረሃቸዋል። ወደ ቆይታችሁ እንለፍ።
ጤና ይስጥልን አቶ በየነ፣ እንኳን ለ95ኛው ዓመት የልደት በዓሉ አደረሶ።
አመሰግናለሁ። በጣም አመሰግናለሁ።
እንግዲህ ለመቶኛው ዓመት የቀረችው 5 ዓመት ብቻ ናት አይደል?
እስቲ እግዚአብሔር ፈቃዱ ከሆነ። አዎ።
ጤንነቶ እንዴት ነው?
እርጅና እየመጣ ነው።
ፍጹም ደህና ኖት?
አዎ ደህና ነኝ። እንደ መኪና ልላለሁ። በቃ ምንም ችግር የለም።
ቀኑን እንዴት ያሳልፋሉ?
እንግዲህ በጠዋት ዋና ሄዳለሁ፣ አንዳንድ ጊዜ ደግሞ ከዛ በኋላ ደግሞ ወክ አደርጋለሁ። የድሮ ሰው ማቃቸው ጋር እንግዲህ በቀጠሮ እየተነጋገሩ ማብራት ነው፣ ሌላ ነገር የለም።
በ95 ዓመቶ ይዋኛሉ?
አዎ ይዋኛለሁ።
ከባለቤቶ ከወይዘሮ ለምለም ተወልደ ታፍላ ጋር ጋብቻ የመሰረቱት ጥር 15/1949 እንደነበረ ታሪኮ ያስረዳል። እንግዲህ ወደ 10 ልጆች አፍርተዋል፣ ዘሮን አብዝተዋል። ስንት የልጅ ልጆች አሉት? አሁን
ወደ 14 አሉ።
ሌላው እንደ ልጆቹ አድርገው የሚያዩት የኢትዮጵያ ሰራተኞች ማህበርና አባላቱን ነው። ከ1950ዎቹ አንስቶ ምንም ያልነበረ ማህበር እንዲመሰረት በማስቻል እርስዎ እስከነበሩበት ጊዜ ወደ 75,000 በላይ አባላትን ያፈሩ ማህበራት እንዲቋቋሙ ብዙ መስዋዕት መክፈሉን መጽሐፎ ያስረዳል። ዛሬ ይህ ቁጥር ወደ ሚሊዮኖች መግባቱ ይነገራል። የእርስዎን ብቻ ሳይሆን በኢትዮጵያ ሰራተኛ ማህበራት አመሰራ ታሪክ ውስጥ ብዙ አስተዋጽኦ ያላቸውን ሰዎች እንደነ አበራ ገሙና በረከት ሀብተስላሴን፣ ፕሮፌሰር መስፍን ወልደማርያምና በቀጥታም ሆነ በተዘዋዋሪ አስተዋጽኦ ያደረጉትን ሰዎች ታሪክ ጽፈዋል። ዛሬ በዚህ ዙሪያ ያጫውቱናል። በቅድሚያ ወደ ሰራተኛ ማህበር ምስረታ የገቡበትን ምክንያትና አጋጣሚ ያጫውቱን። ከፈለጉ ለመጀመሪያ ጊዜ ወደ ትግሉ የገቡት እንደ አውሮፓ አቆጣጠር በ1953 ያኔ ዳርማር አሁን አንበሳ በሚባለው ጫማ ፋብሪካ ውስጥ እንደነበር በመጽሐፎ ገልጸዋል። ከሱ መጀመር ይችላሉ?
አዎ፣ እዛ በምንጀምርበት ጊዜ መቼም ዳርማር ነፍሱ ይማረው ያው ማንድሮስ የሚባለው ሰውዬ ነበር። በጣም ጨቋይ ነበር በእውነቱ። በጣም የሚያሳዝን ነገር ነው። እና ያንን በቃ እኔ ጨርሼ ሁኔታውን አይቼ በቃ ሰራተኛው እንቅስቃሴ የተደረገና በቀጥታ ወደ ሰነገስቱ ሰልፍ አምርተን ሄደን ነበር። የሚደንቅ ነገር ጠዋት ሄደን እስከ ማታ እስኪጨልም ድረስ አቤት እያን እዛ ቤተ መንግስቱ አሁን ዩኒቨርሲቲ የሆነው ማንም ሰው የሚመጣ የለም። ድሮ ጉብዘበኞቹ ምንድን ነው የምትፈልጉት ብለው በቃ ይጠይቃሉ። እዛንም ከሌሉ የሉም ብለው ተመልሶ ይሄዳል። የኛው ወደ መጨረሻ ጊዜ ጨልም አንድ ሻመል መጣና ከአንድ ወታደር ጋራ ምን ነው የምትፈልጉት አለ። ጨልመዋል እኮ አጃንሆይ ለማን እንፈልጋለን ብንላቸው ጊዜ አጃንሆይ ደብረ ዘይት ናቸው እዚህ የሉዋል። ለምን አስቀድማችሁም አትነገሩም ይችላቸው መልስ አልሰጡንም ሄዱ። በኋላ ሳስበው ይህ ሁሉ የተደረገው የታህሳስ ንቅናቄ ለማድረግ እንዲያው ሰውም ይጨነቅ ብለው ለእነሱም ድጋፍ የሚሆን በቃ ታስቦ የተደረገ ሆኖ ነው ያገኘሁት። በወሩ ነው እንግዲህ ሁሉ ታህሳስ የመጣው። ከዚያ በኋላ ወደ ስራችን ስንመለሳ የጻፈው ማን ነው ብሎ ስለደረሰበት ማንድሮ ከስራ ከገባን ጊዜ እኔን አስወጣኝ። ያ ፋብሪካ አሪያን ነው ያቋቋመ። እሱ በክራይ ገባ። አሁን ርስቱንም ፋብሪካውን ገዝቶታል። እና ይህ ሁሉ ኢትዮጵያ መንግስት በቃ ይሄን ያንቸር ደስ ያደረግ ለምንድን ነው ሰራተኛው ይሄን ያህል ልጨቁ ነው ተብሎ ዝርዝር ስለተጻፈ ብቻ ነው። በሀገር ግዛት ሚኒስትር የጸጥታው ጠቅላይ መምሪያ ሄድኩ። በቃ እዛ ልክ በአንድ ወር ስመላለስ በአንድ ወር በቃ እንግዲያው እሱ ሊመልስ አልቻለም እና ከእኔም ከሱም አድርገን ጊዜ እንሰጣለን አለን። በዛ ቀን ሲመጣ ጊዜ በቃ ቢሮ አንዱ ተላላኪ እንደ አረ ቤተ መንግስት አስሯል ይባላል ብሎ ነገረን። ያው ጥሩምባውም አካባቢ ዘበኛውም ወታደሩም ምኑም ፒያሳ በሙሉ ሞልቶ ንቅናቄው ብዙ አይነት ስለነበረ በዛው እሳቸውም እዛው ነፍሳቸው ይመራቸው እዛው መቱ። በቃ በዚሁ ነው መጀመሪያ ከዳርማር ለቅቄ ወደ ከባድ እቃ ማመላለሻ ድርጅት የተቀጠርኩ።
ይሄ ሁሉ ሲሆን የሰራተኛ ማህበር ነበር በወቅቱ?
የለም። እንዲያውም እዛን አበራገሙ እኔ በምመላለስበት ጊዜ ራሳቸውም እንደዚሁ ጃንሆይ ጋር ሄደው አቶ ንጉሴ እሸቴ ገዳ ቀርበው ሲነጋገሩ እዛው ነበሩ እና ምንድን ነው እነሱ የልማት ማህበር ነው ያቋቋሙት ያሰቡት የተደረገው እና ያንን ያልተጠና በስሜት ብቻ ስለነበረ በዚሁ ጊዜ ነበር እኔ እንግዲህ በዚህ በተማሩ ሰዎች ግንኙነት አድርገን እኔና አቶ አብርሃም መኮንን የወንጅና ስኳር ፋብሪካ በቃ ከአነሱም የሰራተኛ ማህበር ንቅናቄ በቃ ህግም ሳወጣ አይቀርም እና ተደራጁ ነው።
የሰራተኛ ማህበሩ ጥንስስ ሲታሰብ በወቅቱ የ1953ቱ መፈንቅለ መንግስት ውስጡን እየታቀደ የነበረበት ወቅት ስለነበር ሰራተኞቹ በማያውቁት ሁኔታ ከመንግስት ውስጥ ባሉ ሰዎችም ዘንድ እንዲደራጁ ይፈለግ እንደነበረ ቆይተው መረዳታቸውን አቶ በየነ ይናገራሉ።
እነሱ ለመደራጀት የተፈለገው የሰራተኛ ማህበር ይሁን እንጂ ከታህሳስ በኋላ ይሄንን መንግስት አስተዳደር ለመለወጥ ውስጡ ይሰራ ነበር። በኋላ እንደ ምንም ሳይሰራ እንትን ተደረገ እንጂ ከጦር ማነሱም ኤታማዦር ሹም የነበረበት እንትን የውስጥ ሚስጥር ነበራቸው ማለት እና እነመ ዶክተር በጋተ እነ ዶክተር መንፈስ ልጅ እምሩ ዘለቀ የሚባሉት እነዚሁ ዋናው እንትናቸው ማህበር ከተቋቋመ በኋላ አንድ ኃይል ለሚመጣው ለውጥ አንድ ኃይል ይሆናል የሚል ሀሳብ ነው የነበረ እና በዚሁ አይነት ተደረገ። በኋላ በቃ እኛን ከነሱ ጋር ከተመካከርን በኋላ እሺ ብለን በቀጥታ አቶ አብርሃም ያው ወንጅ ነው አዲስ አበባ ሰራተኛ የሚያውቁ አልነበረም በቀጥታ ኮንስቲቱሽን በዚህ በተማሩ ሰዎች የኬንያ ሰራተኞች ማህበር በቃ ተሻሽሎ በአማርኛ ተሰጠንና ይሄን ይዘን ለአቶ አበራ ደግሞ ለመጀመሪያ ጊዜ ሄድኩ። መጀመሪያ አብርሃም መኮንን ሳሄድ ማለት ነው። እዛ ሲሄድ ጊዜ ምንም ሰው የለም፣ አንድ ሁለት ሰው ብቻ እዛ ቢሮ ሲነጋገሩ ቆዩ። አቶ አበራ ደግሞ የት ናቸው ቢባል ቤታቸው ታሞ ነው ያሉት አሉኝ። ኮካኮላ ፋብሪካ ሆነ ያለው አጠገብ ሄጀ እርሶ በቃ ዜተኝቱ እኛን እርሶን ለመረዳት እንፍጣለን ብዬ ያንን ጽሁፍ ሰራተኛ ማህበር ነክ ሰጥቼ ከዚያ በኋላ ተሰባስበን እኔ ሰራተኞች በሙሉ አስቀድሜ በየቦታው ስራ ስለነበረ ተሰባስበን እዛው 20 ብር እነሱ የከፈቱበት ቦታ ተሰበሰብን። ይሄ ተሰበሰብን በኋላ አቶ አብርሃም ምን ይለኛል እንዴ እነሱ የልማት ነው የሚሉት እኛ ደግሞ ይህንን ስንላቸው እንዴት ሊሆን አልቻላል? አይ ግድ የለም ዝም ብለህን ብና በቃ ንባቡ ካለቀ በኋላ እንትን ማነሱሙ ይቀበሉታል ብያ አሉ። የተዳከመ መሆኑ ስላወቁ ነው። እና አቶ አየል ወልደየስ የሚባሉ የምድርባር ኩባንያ ምክትል ፕሬዚዳንት የነበሩ የሰራተኞች ማህበር የአዲስ አበባ እሳቸውን አንድ ጽሁፍ ሰጠውና ወደ ውጭ አነሱሙ ኑ አልኳቸውና እንግዲያውስ ይህንን ማህበር ለመጀመሪያ እናቋቁም ስውር ነው በስውር ነው እና ይህንን የምትደግፈው ከሆነ ይህን የመሰሉ ሰዎች በቃ በእኔ አስተያየት
ብትቀበሉ ጥሩ ነው ተባለ። እኔ ጽፌ በሰጠኋቸው መሰረት አቶ አበራ ደግሞ የክብር ፕሬዚዳንት፣ አቶ አብርሃም መኮንን ፕሬዚዳንት፣ ምክትል ፕሬዚዳንቱ አቶ ደመና ለማ፣ እኔ ዋና ጸሐፊ፣ ግምጃ ቤት ደጀነ መኮንን ችኩራላ የሱፍ ደግሞ ከቃጫ ፋብሪካ አድርገን በዚሁ እነሱም ተስማሙ። ስራውን ጀመር ማለት
መጽሐፍ ውስጥ በኢትዮጵያ ሰራተኞች አንድነት ማህበር የምስረታ ታሪክ ውስጥ በልዩ አስተዋጽኦአቸው የጠቀሷቸው ሰዎች አሉ። ሰራተኞች ከነበሩት እንደ አቶ አበራ ገሙ ውጪ ከምሁራንም እነ ዶክተር በረከት አብተስላሴን እነ ፕሮፌሰር መስፍን ወልደ ማርያምን አንስተዋል። እስኪ ልዩ አስተዋጽኦ ነበሯቸው የሚሏቸውን ሰዎች ከነስራዎቻቸው ባጭሩ ይንገሩን።
እንግዲህ ፕሮፌሰር መስፍን ዩኒቨርሲቲ የጂኦግራፊ አስተማሪ ነበሩ ማለት ነው። አበራ ጎሞ እዚህ ውስጥ አይገቡ። ዋናው ምክር የሚሰጡ የነበሩ ዶክተር በረከት አብተስላሴ ደግሞ አቃቤ ሕግ ነበሩ ማለት ነው። ልጅ ምሩ ዘለቀም የዚሁ አይነት የራሳቸው ንግድ ምናምን የነበራቸው ናቸው። እነዚሁ ምንለው መጀመሪያ ያደረግነው እነሱ ከእነሱ ጋር ቀጥሎ አድርገን ከአዲስ አበባ ውጭ አንድ ቦታ ወርጎድ ያለ ቦታ ሄደን ነው እንግዲህ እነሱ ስማቸው እንዳይጠራ ምክንያቱም የእኛን ከእናንተ ጋር ማማከር ከተሰማ ለእናንተም ሆነ ለእኛ ጥሩ አይደለም ብለው ቃል ያስገቡን። ከአዲስ አበባ ውጭ የሚያማክሩን የነበሩ ዞሮ ዞሮ ይህን ህግ እየተረቀቀ ነው እና ሳይፈጸም አይቀርም ብለው ያማክሩን ስለነበር ልክ እንዳሉን መጀመሪያ ያንን ይዘን የንግድና ኢንዱስትሪ እንዳልጋቸው መኮንን ነበር። እዛ ስንሄድ ጊዜ አይ አስቀድሞ ነበር እውነታቸው ነው። እኔም ፋብሪካው ብቻ ሳይሆን ሰውም ያው ግንኙነት አለ የሆነ ሆኖ ማህበራዊ ጉዳይ ሚኒስትር አቶ ጌታሁን ተሰማ ስለሆነ ብለው እዛ እያለን ደውለው ከክቡር አቶ ጌታሁን ተሰማ ቀጠሮ ወስዷል። እኔና አቶ አብርሃም መኮንን ከክቡር አቶ ጌታሁን ተሰማ ጋር ተገናኘን። ማለት ያመጣችሁት ህግ መጀመሪያ ነገር ኮንፌዴሬሽን ፈቀድ ኮንፌዴሬሽን የሚፈቀደው መጀመሪያ የሁሉ ፋብሪካታ የግል ማህበር በህግ ከተቋቋሙ በኋላ መሪዎቹ ተሰብስበው ነው ኮንፌዴሬሽን የሚመሰሩት እንጂ ኮንፌዴሬሽን አሁን ሊመሰረት አይችልም። መጀመሪያ እየጣርን ነው ህጉ እንዲወጣ። ከወጣ በኋላ ግን ያ ማህበር እያንዳንዱ በህግ ከታወቀለት በኋላ በዛን ጊዜ ነው እንትን የሆነው። የሆነው ነው አቶ ተፈራ ኃይለስላሴ አምባሳደር ወይ የሆኑ ይህ ማህበራዊ ጉዳይ ሚኒስትር በኋላ የሆኑ በቃ ገበያ አድርግላቸውና እናንተ ውስጡ ውስጡን ግድ የለም በቃ ተደራጁ ስላሉን በቃ አዲስ ምክር ተሰጥቷል። በዚያ በኋላ አቶ አብርሃም ከዛ መጥቶ እኔም ፍቃድ ከስራ እንትን አድርጌ እያንዳንዱ መተዳደሪያ ደንብ የእያንዳንዱ ፋብሪካ ሰራተኞች ማህበራት ስን እንደገና አዘጋጅተን ውስጥ ውስጡ ተዘጋጅተን ካደረግን በኋላ ልክ ጳጉሜ 4 ቀን 1954 ዓ.ም ህጉ ወጣ ማለት ህጉ ከወጣ በኋላ ተደራጅተን ስለቆየን በቃ 18 ማህበሮች በህግ ታውቀው በሬዲዮም በጋዜጣም ከተደረጉ በኋላ ከዓለም ነጻ ሰራተኞች ማህበር መጥቶ ዩኒቨርሲቲ ኮሌጅ ያሁሉ የተመረጥን ሰራተኞች ማህበር ተሰብስበን ለ15 ቀን በአንድ ሆቴል ተቀምጠን እዛው ትምህርት እየሰጡን ከውጭ የመጡት 2 ከብራሰልስ ዋና መስሪያ ቤት 2 ኤክስፐርት የመጡ ነበር። እነ ፕሮፌሰር መስፍና ዶክተር በረከትም እየመጡ ህግ ያስተምሩን ነበር ማለት ነው። ከዚያ በኋላ ሚያዝያ 1 ቀን 1955 ዓ.ም በቃ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ተመሰረተ። እዛ ምርጫ ተደርጎ በቃ እኔ ዋና ጸሐፊ ሲደረግ አብርሃም መኮንን አንዱ ስሙ ፕሬዚዳንት፣ ዘለቀ ወልደ ማርያም ከድሬዳዋ ምክትል ፕሬዚዳንት፣ አቶ ደመና ደማ የቦርድ ዋና ሊቀመንበር ሆነው በዚሁ ስራው ተጀመረ ማለት ነው። እኛም እኔና አቶ አብርሃም ቋሚ ሰራተኞች ሆን ማለት ነው።
እነዚህ ሰዎች ምሁራን እንጂ የፋብሪካ ወይም የኢንዱስትሪ ሰራተኞች አልነበሩም። የሚጠቅሷቸው ሰዎች እነ ዶክተር በረከት እነ ፕሮፌሰር መስፍን በሚስጥር ነበረ የማህበር ምስረታውን ስታደርጉና?
ማንም አያውቃቸዋል። እኛ ሚስጥር ከነሱ ጋር መነጋገር አንድ የተሰብስበን እዛ ከአዲስ አበባ ውጭ ከተነጋገርን በኋላ ሌላ የሚያውቃቸው የለም። የሚያነጋግሩትም እኔና አብርሃም ብቻ ነው እንጂ ከዚያ በኋላ በቃ ተቋረጠ ማለት ነው ከህዝቡ ጋር።
መጽሐፎ ላይ እንደገለጹት በተለይ ከንጉሰ ነገስቱ አስተዳደር ባለስልጣናት ጋር ለምሳሌ ከእነ አቶ ጌታሁን ተሰማ ጋር ጥሩ ግንኙነት እንደነበራችሁ ጠቅሰዋል። በሂደቱ ላይና መንግስት ያውቅ ስለነበረ ግልጽ ነበረ። ሚስጥርነቱ ለምን አስፈለገ?
ከተፈቀደ በኋላማ ችግር የለም እኮ
የሚያውቀው።
ኦ ከመፈቀዱ በፊት ነው?
ከመፈቀዱ በፊት ነው። እዚህ ከተፈቀደ በኋላማ በነፃ እንሰበስባለን። በቃ ከኢንተርናሽናል ጋር ያለን ግንኙነትም በቃ እንትን ያደረግን ማለት ነው።
በተለይ የሰራተኛ ማህበር ምስረታው የተጀመረው በንጉሰ ነገስቱ ዘመን ነው። ንጉሱ 80ኛው የልደት በዓላቸውን ሲያከብሩ ማህበራችሁ ከወርቅ የተሰራ ዋንጫ ገጸ በረከት ሰጥቷል። ዋንጫውንም የሰጡት እርሶ ነበሩ። በተለያዩ ጊዜያትም አሁን ድረስ ያለው የሰራተኛ ማህበሩ ህንፃ ሲሰራ ሚያዝያ 1 1961 ንጉሱ የመሰረተ ድንጋይ ማኖራቸውን እንዲሁም ከንጉሱ ጋር በቅርበት መስራታችሁን በተለያዩ ጊዜም በሰራተኞች ማህበር ጉዳይ በበጎም በክፉም እሳቸው ፊት ቀርበዋል። ንጉሱ በሰራተኛ ማህበር ምስረታ ውስጥ የነበራቸው አስተዋጽኦ የበጎ ነበር ወይስ ምንድን ነው የነበረው? እንዴት ይገልጹታል?
መቼም ሰራተኞች ማህበር ሲባል በአፍሪካም ሆነ በተለይ የአፍሪካ ሁለት አይነት ነበሩ። ኮሚኒዝም የሚያምኑ እንደነ ጋና፣ ጊኒ፣ እነ ግብፄ ለምናምን ተለይቶ ከአፍሪካ ሰራተኞች ማህበር በነፃ ያለ መንግስት ፈጽኖ የሚሰሩ እና በመንግስት ስር ሆኖ የሚሰሩ ሰሩ ለሁለት ተከፍሎ ነበር። የእኛ ይገርምሃል በአፍሪካ ውስጥ እንደኛ የመሰለ ነጻነት የነበረው የሰራተኛ ማህበር አልነበረም። ምክንያቱም እኛ ከዓለም ነጻ ሰራተኞች ማህበር በጊዜው 62 ሚሊዮን ያለ አባል ነበርን ማለት ነው። ይህንን በምናደርግበት ጊዜ እነሱ ለምሳሌ ወደ ሞስኮ ለመሄድ እኔ ለመጀመሪያ ጊዜ በሄድኩ ጊዜ አቶ ጌታውን ጠየቅኳቸው። ይህንን ሞስኮ ጋብዘውናል እሺ ብያለሁ እና ለምንድን ነው ወደዛም በምንሄድበት ጊዜ የመንግስት አስተያየት ለማወቅ ፈልጌ ነው አልኳቸው። እሳቸው አስቀድመው ሞስኮ አምባሳደር ስለነበሩ እንኳንስ መሄድና እርዳታም ቢሰጡ ተቀበል ነው ያሉት። ሚገጠ ነገር ነው እና ጠቅላይ ሚኒስትሩ ሆነ ማኑ ስሙ አቶ ጌታሁን እንግዲህ የሌበር የሚከታተሉ እሳቸውና በምንም አይነት አብዛኛው አባሎቻችን በሶሻሊስት አገር ለሰሚናር እንልካቸዋለን፣ ወደ አሜሪካ እንልካለን፣ ወደ አውሮፓ እንልካለን። ማንም መንግስት ይሄን አድርጉ አላለንም።
ንጉሱ ላይ በተቃጣው ከ1953ቱ መፈንቅለ መንግስት ጋር የሰራተኞች ማህበር የነበራችሁ ሚና ምንድን ነበረ? እንቅስቃሴ ውስጥ ነበራችሁ?
ጊዜ ምንም የለም። ከዛ በፊት የነበረው ሰራተኞች ሲጨቆኑ ባንዲራ ይዘው ባለስልጣኖቹ ጃንሆይ ጋር መሄድ ብቻ ነው እንጂ አልነበረም። እዚህ እኮ ነው ፕሮፌሰር መስፍን፣ ዶክተር በረከት መከላከያ ኢታማዦር ሹም የነበሩት ስማቸው ልጠቅስ አልፈለጉም። ውስጡ ሀይል ነበር ማለት ነው። ያንን ሲከስፍ ሰራተኛ ማህበር ደግሞ ድጋፍ ሰጪ በጠቅላላ ኢትዮጵያ ከተደረገ ይሳካል የሚባል አይነት ነው ፕሮግራም የነበራቸው።
አድማጮች፣ የኢትዮጵያ ሰራተኞች ማህበር መስራች ዋና ጸሐፊና ፕሬዚደንት ከነበሩት ከ95 ዓመት የዕድሜ ባለጸጋው ከአቶ በየነ ሰለሞን ጋር ያደረግነው ውይይት በዚህ አላበቃም። ቀሪውን በሌላ ዝግጅት ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
እንግዳችን አቶ በየነ ሰለሞን ጋር የነበረን ቆይታ ይህን ይመስል ነበር። እንግዲህ ብዙ የሚያስተምሩ ለወደፊቱ ትውልድም መነሻ ኃይል የሚሆኑ ጠቃሚ ሀሳቦችን አጋርተውናል። እጅግ አድርገን እናመሰግናለን።
አሁን ደግሞ የሙዚቃ ሰዓት ነው። ሌላ አሁንም ከተለቀቀ ሳምንት ያልሞላው አዲስ ነጠላ ዜማ ነው የምንጋብዛችው። ቃልኪን ወይ ማማር እያለ ነው የተጫወተው።
አዎ፣ ይሄም እንግዲህ ደግሞ በማስተር ሳውንድ መልቲሚዲያ ዩቲዩብ ቻናል ላይ የተለቀቀ ሙዚቃ ነው። ልክ እንደ ራሂል ሙዚቃ ውብ የሆነ የቪዲዮ ክሊፕ ተሰርቶለታል። አድማጮቻችን በቃል ሙዚቃ ዘና እንዲሉ እንጋብዛለን።
በሰንበቱ ከተት ከርተ ችላል ባዘቦቱ ወተት ስል ከሰው ኋላ ልዳ ጣለብኛ ችስ ገላ የመልክሽ መሳካት ወይ መነካ የአካልሽ ውቅሩ ወይ ማማሩ ወይ ማማ 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 ልብ የሚያደርጉ ውበት መልክ የፍቅር ስበት
አጀቡሻሉ በመውደድ ቢያዩሽ ተመንገድ አጀቡሻሉ በዝና አጀቡሻሉ በዝና አቤት ቁንጅና ወይ ማማ 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 በጀብ ነው ፍቅረን ወይ ማማ ወይ ማማ ፈጣማው ጉዳይ ወይ ማማ ወይ ማማ ተተያዙ ወዲያ ስትታለ ወይ ወይ ማማ
ፊትሽ አርጎሻል ተዋጊ አርጎሻል አርበኛ የነው ገዳ በጋዚ ፍቅር ጦረኛ በጀብለው ፍቅረን
በቃል ኪን ወይ ማማር ሙዚቃ ዘና እንዳላችሁ እናምናለን። የእሁድ ምሽት የመስታወት መሰናዶአችን አሁንም በአሜሪካ ድምፅ ይቀጥላል።
እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታንን። ተከታዩ መሰናዷችን ደግሞ ወደዚህ ወደ ዩናይትድ ስቴትስ ያመጣንና በጃዝ ሙዚቃ ታዋቂ የሆኑ አንድ ትውልደ ኢትዮጵያዊ ህይወት ያስቃኘናል። ከሰሞኑ የሳን ፍራንሲስኮ ከተማ ትልቁ የህግ አውጪ ተቋም የተቆጣጣሪዎች ምክር ቤት ወይም San Francisco Board of Supervisors ለአንድ ትውልደ ኢትዮጵያዊ የማስታወሻ መርሃ ግብር ከሰሞኑ አሰናድቶ ነበር።
አዎ፣ ስመኝሽ ትውልደ ኢትዮጵያዊው በከተማ ውስጥ የጃዝ ሙዚቃ ባህል ዳግም እንዲያንሰራራ ያገዙ ናቸው። ከዚያም በተጨማሪ በተለያዩ ሰብአዊ ተግባራት ለከተማዋ ድጋፍ ያደረጉ መሆናቸው በመርሃ ግብሩ ላይ ተገልጿል።
እንግዲህ እኚህ ሰው አጎናፍር ሽፈራው ይባላሉ። በትውልድ ኢትዮጵያውያንና አሜሪካውያን መካከል ወንድማማችነት እንዲያብብ ባደረጓቸው ጥረቶች ስማቸው ተደጋግሞ የተነሳውንና በቅርቡ በሞት የተለዩትን አጎናፍር ሽፈራውን ታሪክ ሊያስቃኝን ባልደረባችን ሀብታሙ ስዩም ባለቤታቸውን፣ ወዳጆቻቸውንና አድናቂዎቻቸውን አነጋግሯል። ቀጥሎ ይቀርባል።
በአውሮፓውያኑ ታህሳስ ወር መጀመሪያ ላይ በሰሜን ካሊፎርኒያ የምትገኘው የሳን ፍራንሲስኮ ከተማ ሕግ አውጪዎች በቅርቡ ከዚህ ዓለም በሞት የተለዩ ትውልደ ኢትዮጵያዊ ማስታወሻ አፍታ አሰናድተው ነበረ። ቦርድ ኦፍ ሱፐርቫይዘርስ የተባለው የሕግ አውጪ ተቋም አባል ከሆኑት መካከል አንዱ አሻ ሳፋይ የትውልደ ኢትዮጵያዊን ውለታ ለመዘከር ከቀደሙት መካከል አንዱ ናቸው።
በንግድ ሰው እንዲሁም የማህበረሰብ አባልነታቸው ራሴ ላስ ሬስቶራንትንና የጃዝ ክለብ በማቋቋም ለፊልሞር መንደር በእጅጉ አበርክተዋል። 30 ዓመታትን ያህል በሳን ፍራንሲስኮ እና በሰፊው ባህር ዳርቻው ቀጠና ለሚገኘው የጥቁሮች ማህበረሰብ ሰጥተዋል። ብዙ ጊዜያቸውን ለህብረተሰቡ በማበርከትና በማገልገል ላይ ውለዋል። ብዙውን ጊዜ በጥልቅ ፍላጎት የተሞሉ የድምፅ አልባዎች ድምፅ፣ ሰላም ወዳድና ሌሎችን በእውነት የማገልገል ልብ ያላቸው መሆኑ ሲገለጽ ቆይቷል።
አሻ ሰፋይ በስሜት በተሞሉ ቃላት የዘክሯቸው የሞከሩት ሰው አጎናፍር ሽፈራው ይባላሉ። በከተማ ውስጥ በነበራቸው ወደ 40 ዓመታት የተጠጋ ዘርፈ ብዙ አበርክቶት በእጅጉ ይታወቃሉ። ለዚያም ነው በህልፈታቸው ማግስት የከተማዋ ህግ አውጪዎችም ሆነ ከሳቸው መልካም ስራ ያተረፉ ግለሰቦች ጥልቅ ሐዘናቸውን ለመግለጽ ያላመነቱት። አቶ አጎናፍርና ሳን ፍራንሲስኮ የተዋወቁት በአውሮፓውያኑ 1970ዎቹ መጀመሪያ ላይ ነው። በሳን ፍራንሲስኮ ስቴት ዩኒቨርሲቲ ትምህርታቸውን ለመከታተል ወደ ስፍራ ያቀኑት ወጣቱ አጎናፍር ኢትዮጵያ ውስጥ የፖለቲካ ለውጥ እንዲፈጠር በውጭ ሀገራት ሲታገሉ ከነበሩት መካከል አንዱ ለመሆን ጊዜ አልፈጀባቸው። የዚያ ዘመን የትግል ጓዳቸው ወይዘሮ አለማሽ እስጢፋኖስ ያን ጊዜ እንዲህ ያስታውሱታል።
ተማሪ ማህበር የሚባል የኢትዮጵያን ስቱደንት ሙቭመንት ውስጥ ሁለታችንም በጣም አክቲቭ ነበርን። ከዛ ጀምሬ ነው የማውቀው እና በዛን ጊዜ የነበረው የወጣትነታችን ዘመን በጣም አይዲያሊስት የሆነ አስተሳሰብ፣ በቃ ለኢትዮጵያ የተጨቆነው ኢትዮጵያ ሕዝብ ነፃ ለማውጣት በክላስ ስትራግል አይን እያየን በቃ ያለውን አገዛዝ በመቃወምና በረሃቡ ምክንያት በጠቅላላው ብቻ ፊውዳል ሲስተሙ መውረድ አለበት በሚል በዛ ነበረ የጀመርነው እና በዛን ጊዜ በጣም አክቲቭ ነበረ አጎናፍር ከኛ ጋር።
የቀዳማዊ ኃይለ ሥላሴ መንግስት ተወግዶ የደርግ ዘመነ መንግስት በትረ ስልጣኑን በጨበጠ ማግስት አቶ አጎናፍር ከፖለቲካዊ ትግሉ ባሻገር ወደ ሌላው የህይወት ምዕራፋቸው ተሻገሩ። አቶ አጎናፍር በ1986 የአውሮፓውያኑ ዓመተ ምህረት በከተማዋ ህዝብ በተለይም በፊሊሞር መንደር ውስጥ ደማቅ አሻራ የተዉበትን የመዝናኛ ስፍራ ከፈቱ። ያ ስፍራ ራሲላስ ጃዝ ክለብ ይባላል። ክለቡን ያዘወትሩ ከነበሩት የቅርብ ወዳጆቻቸው መካከል አንድ የሆኑት አቶ ፍቅሩ በቀለ ትዝታቸው ዛሬም አልነጠፈም።
ራሲላስ በጣም አስፈላጊ የነበረ ጊዜ የተከፈተ ክለብ ነው። በጣም ቢዚ ነው። ኦልሞስት 7 ቀን ሞስትሊ አፍሪካን አሜሪካን አርቲስቶች፣ የጃዝ አርቲስት እና ብሉስ አርቲስቶች ይመጣሉ። ሎካሊም የታወቁም ወይም በዚህም ፌመስ የሆኑትም ሰዎች ብዙ ጊዜ ይመጣሉ። ሬስቶራንቱ ያው ምግቡም በጣም ተወደደ ምግብ ነበረ። ሙዚቃውም ደግሞ ከራት በኋላ ደግሞ ሁልጊዜ ሙዚቃ አለ፣ በተለይ ዊኬንድ ላይ። በጣም በጣም ደስ የሚል ነበር። እኔም ያው የጃዝ እና የብሉዝ ወዳጅ ስለሆንኩኝ ለእኔ በጣም ጥሩ ኤንቫይሮንመንት ነው የፈጠረልኝ የነበረው።
ራሴላስ ጃዝ ክለብ በከተማዋ ነዋሪዎች ዘንድ የመዝናኛ ስፍራ ብቻ አልነበረም። ክለቡ የሚገኝበት ፊልሞር ቀጠና በ1950ዎቹና 60ዎቹ የአውሮፓውያኑ ዘመን ድንቅ ጥቁር የጃዝ ሙዚቃ ተጫዋቾች ገነውበት ነበረ። ከተማዋ በቀጣይ ዓመታት የዘረጋችው አወዛጋቢ የመልሶ ማልማት መርሃ ግብር ግን የቀጠናውን ድምቀት አውይበው ስፍራው መቀዛቀዝ ጀመረ። የራሴላስ ጃዝ ክለብ ታዲያ የቀደመውን የጃዝ ታሪክ ያደሰ ስፍራ እንደነበረ ይወሳል። ክለቡ ችሎታው ኑሯቸው እድሉን ላጡ ጥቁር አሜሪካውያን የፈጠረው መልካም እድል የላቀ እንደነበረ ባለቤታቸው ወይዘሮ ነጻነት አለማየሁ ያስታውሳሉ።
ኦልሞስት 35 ዓመት ክለቦቹን ኦን ሲያደርግ በጣም የታወቁ ሙዚቀኞች ነበሩ የሚያመጣው እና እድል ይሰጣቸዋል። ሌላ ቦታ ተጫውተውም ለማያውቁት እድል ይሰጣል እና አቀፈው፣ ካልቸሩን አቀፈው እና ሬዚስታንቱ ጠፋ፣ አብሮ መስራት ጀመር። ከዚህ ዓለም በሞት በተለየበት ጊዜ መቼም የደረሰን እና በጣም አዝነው በጣም ያውቃሉ እሱ አንከር እንደሆነና እንዴት ያንን ፊልሞር ኤሪያ እንደረዳና በሙሉ ናቸው they poured their heart በጣም በጣም ነው ያዘኑት እና ያጣሉ ደግሞ ምን እንዳደረገ ቀላልም እንዳልሆነ ቀላል እንዳልሆነ ያወቀ ነው የገባበት እነሱም አልገቡበት ግማሾቹ እዛ ውስጥ እሱ ግን he just wanted to introduce እና የሰማውን ስራ ላይ ማዋል once upon a time famous ነበር ይሄ area ስላሉ እሱን አጥንቶ እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ ይሆኑ ነበር። የአፍሪካን ምግብና የአሜሪካን ጃዝ ብለው ኢንጆይ ያደርጉት ነበር።
አቶ አጎናፍር ስመገናናው ራሴላስ ጃዝ ክለብን በጥቁር አሜሪካውያንና በትውልድ ኢትዮጵያውያን መካከል የመልካም ግንኙነት ድልድይ ለማድረግ ችለው እንደነበረም ይወሳል። በቅርቡ በከተማው አስተዳደር አባላት ፊት በተዘከሩበት አፍታ አሻ ሰፋይን የመሰሉ በህዝብ የተመረጡ ህገ አውጪዎች ይህንን አጉልተዋል።
Often black immigrants are invisible in society.
ብዙ ጊዜ ጥቁር ስደተኞች በማህበረሰብ ውስጥ ከእይታ ይራቁ ናቸው። የግዙፉ ጥቁር ማህበረሰብ አባላት ብቻ ተደርገው ይታያሉ። እሳቸው የኮሩ ጥቁር ሰው ብቻ ሳይሆን የኮሩ ኢትዮጵያዊ ስደተኛ የማህበረሰባቸው አምድና ከሰፊው ህዝብ ጋር ትስስር ያላቸው መሆኑን እውቅና መስጠት ያስፈልጋል። የሁሉም ማህበረሰቦች አባል በመሆናቸውም ኩራት ይሰማቸው ነበር።
የአቶ አጎናፍር ሌላ በርክቶት የትውልድ ሀገራቸውን በሚመለከቱ ፖለቲካዊና ማህበራዊ ጉዳዮች ላይ የነበራቸው የላቀ ተሳትፎ እንደሆነ በቅርቡ የሚያውቋቸው ይናገራሉ። ለአመታት በወዳጅነት በኋላም በትዳር አብረዋቸው የኖሩት ወይዘሮ ነጻነት አለማየሁ እንዲህ ይገልጹታል።
የሚገርመው ነገር ሁል ጊዜ ያው ጃዝ ክለቡ ስላለ የታወቀ ስለሆነ እሱም ከሰው ጋር የመተዋወቁ እድል እየበዛና እየሰፋ ሄደ እና ከፖለቲሽያንስ ጀምሮ ሜሮች፣ ገቨርነሮች፣ ሱፐርቫይዘሮች እንደዚሁም የኮሚኒቲ ሊደሮች በሚመጡበት ጊዜ የሚያስበው እንዴት ነው ይሄንን እኛ እዚህ ያለነው ዲያስፖራችንና እንደዚህ ኦፖርቹኒቲ ነው ስራ ያለን ቢዝነስ ያለን እንዴት ነው ከሀገራችን ጋር የምናያይዘው በማለት ነበር የሚያስብ ሁልጊዜ አሁን ፊልሙር ላይም ሲከፍት ኢትዮጵያኖቹን ይጋብዝ ነበር ኢንክሉዲንግ እኔና የህቴን ክለብ ሺባን እዛ እንድንመጣ ያደረገው እሱም በሚያደርግበት ጊዜ አሁን የኢትዮጵያን ኬዝ ነው የሚያመጣው እሱ እዚህ ኖረ እንጂ ልቡ ሁልጊዜ ኢትዮጵያ ነው ችግር ሲኖር ነው በፋመኑ ጊዜ እንደዚሁም ደግሞ አሁን ባለው ችግር ሁልጊዜ ፓርቲስፔት ያደርጋል ኖት ኦንሊ ፓርቲስፔት በማድረግ ሳይሆን ማርች ሲኖር ማርች ያደርጋል ፈንድሬዚንግ ሲሆን እሱ ነው ሁሉን ነገር አስተካክሎ ለኢትዮጵያን ኮሚኒቲ ቋሚ ተጠሪ ነው እና እነኝን ሰዎች በሚጋብዝበት ጊዜ እና በሚያነጋግርበት ጊዜ he uses his connection ኢትዮጵያን እንዲረዱ
አቶ አጎናፍር በቅርቡ ባደረባቸው ህመም ምክንያት በ71 ዓመታቸው ከዚህ ዓለም በሞት መለየታቸውን ተከትሎ መላ ቤተሰባቸው ለጥልቅ ሐዘን ተዳርገዋል። ሼባ ፒያኖ ላውንጅ የተሰኘው በፊልም ወር ቀጠና ላይ ዛሬም ከሚገኙት ጥቂት የሙዚቃና የመዝናኛ ስፍራዎች አንደኛው ባለቤት የሆኑት ወይዘሮ ነጻነት ግን ባለቤታቸው የጀመሯቸውን ስራዎች ማስቀጠል የቤተሰባቸው አደራ መሆኑን ይናገራሉ።
ራሱ ኮንሴፕቱ የመጣው የጃዝና የኢትዮጵያ ምግቡ እንዳልኩ ከሱ ነው እና የሱ ቪዥን ነው ይሄ ነገር እና ደግሞ የሚገርመው ነገር በሴት ያው እኔ ባለቤቱም ቢሆን በሴት ኢንዲፔንደንስ እና በሴቶች ራይት እና ራሳችንን መግፋት እንደምንችል እና አንድ ቦታ እንደማድረስ እንደምንችል ሁሉ ጊዜ ኢንካሬጅ አድርገናል ነው ምክንያቱም በእኛ ካልቸር በድሮ ይሄ ስላልነበረ እና አሁን ብዙ ሙዚቀኞች እሱ ድሮ ኦፖርቹኒቲ የሰጣቸውን ነው እስካሁን ከኔ ጋር የሚጫወቱት እየመጡ ይነግሩኛል ስለ ራሴ ላስ ያውቃሉ እኔ ራሴ ላስ ጫወት ነበር እሱ ነው መጀመሪያ የሰጠኝ ኦፖርቹኒቲ ያን ሆኜ እንደውም ሌላ ሰው ሳይቆጥረኝ እኔ ነው አሁን በጣም ፌመስ ናቸው እንደውም አንዱ በጣም የሚገርም ነገር ፌስቡክ ላይ ጽፏል እና እኔም እህቴም የምናስበው እሱ የጀመረውን ነገር እና እሱ የእሱን ድሪም አኮምፕሊሽ በልዩ ልዩ ቦታ እሱ እንደሚያደርገው እኛን የጃዝን ብቻ ሳይሆን አገራችን የአገራችንን ኮዝ አንድ ላይ አድርገን እሱ እንደሚያደርገው ከእሱ የተማርነውን ነገር አፕላይ አድርገን የእሱን ሌገሲ እንዲቀጥል ነው የምንፈልገው።
በቅርበት በሚያውቋቸው ዘንድ የአቶ ጎናፍር ሽፈራው የህይወት መንገድ ዩናይትድ ስቴትስን መኖር ያላደረጉ ኢትዮጵያውያን የሚተወቁም ነገር የላቀ ነው። ለአመታት በቅርበት ለሚያውቋቸው ወይዘሮ አለማሽ ስጢፋኖስ አቶ ጉናፍር ከራስ አሻግረው ለሌሎች ማሰብ ያለውን እርባና ማሳያ ናቸው።
አይ በጠቅላላው ግን አንድ ሰው ከራሱ ህይወት ውጪ ሆኖ ሌላውን ኮሚኒቲውን የሚያግዝ አስተሳሰብ በመኖሩ ከሱ ብዙ የሚማር ነገር አለ። ምክንያቱም ሰው ለራሱ መቼም ሰክሰስፉል መሆን ይችላል፣ ግን ከሱ ወጥቶ ለኮሚኒቲውና ለሀገሩ ህዝብ ኮንትሪቢዩት ማድረግ በጣም ትልቅ ነገር ነው እና እሱን በማድረጉ በጣም የሚመሰገንና አርአያም ይሆን ይመስለኛል።
ዛሬም ድረስ በሳን ፍራንሲስኮ ከተማ የሚኖሩት አቶ ፍቅሩ በቀለ በበኩላቸው የአቶ አጎናፍር የቀደሙ እንቅስቃሴዎች ትውልደ ኢትዮጵያውያን በአሜሪካ የፖለቲካ ሂደት ውስጥ የላቀ ተሳትፎ እንዲያደርጉ አስተዋሽ እንደሆኑ ያውሳሉ።
አንድ ነገር እኔም ከሱ የተማርኩት ነገር የሱ እዚህ ሀገር በነበረው ኤክስፒሪየንስ በጣም በአሜሪካን ፖለቲካል ሲስተም ያምናል። የሆነ አስተሳሰብ አለን አሜሪካን እኛን አይወድንም ወይንም አሜሪካ እንደዚህ አውቃ እንደዚህ ታደርገናለች ወይም እንደዚህ ብለን የምናምነው እና አኩርፈን የተቀመጥን አለን። እሱ ግን እንደዛ አልነበረም። እሱ የሚለው እኛ እዚህ ቦታ የሆን ነው ሎሜከሮቹ የማይሰሙን በደንብ አድርገን ነገራችንን የማስረዳት ችሎታ ስለሌለን፣ ሁለተኛ ስትሮንግ የሆነ ፖለቲካል አክሽን ኮሚቴ ስለሌለን፣ ያ ፖለቲካል አክሽን ኮሚቴ ቢኖረን ካንዲዴቶችን ለእኛ ሲምፐታይዝ የሚያደርጉ ካንዲዴቶችን አስመርጠን እነዚህ ካንዲዴቶች ለእኛ እንዲቆሙ ለእኛ ኢንትረስት እንዲቆሙ ማድረግ የመቻል አቢሊቲ ስለሌለን እና ሲስተሙን ካፒታላይዝ ማድረግ ባለመቻላችን ነው አሁንም ፌል የምናደርገው። እነዚህ ሎሜከሮቹ ምንም አይዲያ የሌላቸው አሉ። እንጂ ለምንድን ነው እሱ አሜሪካ ጠንካራ የሆነች ሀገር ኢትዮጵያ እንደትሆን የማይፈልገው? ምንም ምክንያት የለውም። ያ ነገር እንዲሆን ምንም አይነት ምክንያት ሊኖራል። ራሱ ይሄ ነገር ሴንስ አይሰጥም እንደዚህ ብሎ ማሰቡ። እኛ የራሳችን ድክመት ነው፣ ኦርጋናይዜሽን ስትሮንግ ስላልሆንን ነው። ያንን ላይ መስራት አለብን ብሎ በፖለቲካል አክሽን ኮሚቴ በጣም ያምናል። ያንን ነበር ለማድረግ የሚያስብ የነበረው።
የአቶ አጎናፍር ቤተሰቦች የትውልድ ኢትዮጵያዊውን መልካም ግብሮች በሌላ ምዕራፍ እንዲቀጥሉ ይሻሉ። ወይዘሮ ነጻነት አለማየሁ በድጋሚ
አሁን እኔና ልጅ አለችው ከመጀመሪያ ትዳሩ ያፈራት ያጎናፍር የምትባል እንዲሁም እህቴ እስራኤል አለማየሁ እኛ በእሱ ስም ፋውንዴሽን አቁመን ለኢትዮጵያ ውስጥ ትምህርት ቤት መማር ለማይችሉ እና ችግር ላላቸው ሰዎች እንደነሱን አይነት ሰዎች መርዳት አስበናል። ይህንን እየሰራንበት ነው እና አምሹር ይሰራል። መርዳትም አለብን። የእሱም ሀሳብ አንደኛው እሱ ስለነበረ ይህንን ልናረግ ያሰብ ነው።
መሰናዷችንን የማጠናቀቀው ሮበርት ስቱዋርት የተባሉ የጃዝ ተጫዋች አቶ አጎናፍርን ከዘከሩበት የማኅበራዊ መገናኛ መልእክታቸው ቀንጭቤ በማሰማት ነው። እሳቸው እንዲህ ይላሉ። በ1986 በዚህ ስፍራ የሙዚቃ ዝግጅቴን ሳቀርብ ገና 17 ዓመቴ ነበረ። ያልበሰልኩ መሆኔን ቢያውቁም እሳቸው ግን እድሉን ሰጥተውኛል። ብዙ ጥቁር ሙዚቀኞች ጉዟቸውን የጀመሩት በዚሁ ነበረ። ዝነኛ ከሆኑ በኋላ ግን ተመልሰው አልረዷቸውም። እኔ የጡት አባት የሚለውን መጽሐፍ ደጋግሜ የምጠቅስ ጊዜ ያለው ወጠኝ ጥቁር ጣሊያናዊ ነኝ። እናም እጠቅሳለሁ፣ ባለውለታዎቻችንን መቼም መቼም አንዘነጋም። ሮበርት ከአቶ አጎናፍር የተማሩትን በማስታወስ ለተተኪ ትውልድ ይበጃሉ ያሏቸውን ተግባራት እንደፈጸሙ በመልእክታቸው ላይ ጠቁመዋል። በዚህ ዝግጅት ወቅት በመረጃ ጥቆማ ረገድ የተባበረችኝን የፊልም ባለሙያ ሰሎሜ ሙሉጌታን በአድማጮች ስም በእጅጉ ላመሰግን እወዳለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ።